ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥቅምት 26 2015 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መንግስትና የትግራይ ህዝቦች ነጻ አውጪ ኃይል ህወሓት በሳምንቱ አጋማሽ የሰላም ስምምነት ተፈራርመዋል። በመላ ዓለም የሚኖሩ ኢትዮጵያን ምላሽ ምን ይመስላል?
እንዳል ኢትዮጵያዊ ሰላም ወዳድ ኢትዮጵያዊ ይሄ ድርድር ወደ ሰላም መምጣቱ ሁላችንም ደስታ ነው።
መቼም እግዚአብሔር ልመናችን ሰምቶ የጦርነት መማታቸው ደስ ይለዋል። በጣም ደስ ይለኛል። ይሄ ጦርነት ሁላችንም ቤት አንኳኩቷል።
ከተቀበልናቸው አስተያየቶች የቀነጨብነው ነው በጥቂቱ ያሰማናችሁ። ይህንንና ሌሎች ኢትዮጵያን፣ አፍሪካን እንዲሁም መላ ዓለምን የሚመለከቱ ጉዳዮች በምሽቱ ይደመጣሉ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ስርጭቱን ንጉሡ ታምሬ ከስቱዲዮ ያቀናብርልናል። ቆንጅታዬ የዕለቱ አርታኢ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
እንደምናመሻችሁ አድማጮች፣ የሰዓቱን ዜና የማሰማችሁ ስመኝሽ የቆየ ነኝ። የፌደራል መንግስትና የህወሓት ወታደራዊ አመራሮች ከነገ ወዲያ ሰኞ በኬንያ ናይሮቢ እንደሚገናኙ ተገለጸ። በፌደራል መንግስትና በህወሓት መካከል የተደረሰውን የሰላም ስምምነት ወደ መሬት ለማውረድ ተግባራዊ እንቅስቃሴዎች መጀመራቸውን የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን አዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላት ማብራሪያ በሰጡበት ወቅት መናገራቸው ተዘግቧል። በማብራሪያቸውም በስምምነቱ መሰረት የህወሓት ታጣቂዎች ትጥቅ በሚፈቱበት ሁኔታ ላይ ለመወያየት የሁለቱ ወታደራዊ አመራሮች የስልክ ልውውጥ ማድረጋቸውን ገልጸዋል። የሁለቱ ወታደራዊ አመራሮች ሰኞ ጥቅምት 28 ቀን 2015 ዓመተ ምህረት በኬንያ ናይሮቢ እንደሚገናኙና ስምምነቱን ተግባራዊ ለማድረግ ውይይት እንደሚጀምሩ አምባሳደር ሬድዋን ተናግረዋል። የዲፕሎማቲክ ማህበረሰብ አባላቱ በበኩላቸው በተደረሰው የሰላም ስምምነት መደሰታቸውን ገልጸው ድጋፍ ለማድረግ ቃል መግባታቸውም ተገልጿል። በአፍሪካ እየጨመረ የመጣው የኢቦላ ወረርሽኝ ከአየር ንብረት ለውጥ ጋር እንደሚያያዝ የዓለም የጤና ባለሙያዎች አስታውቀዋል። እንደ አውሮፓውያን አቆጣጠር ከ2000 ዓመተ ምህረት ወዲህ 32 የኢቦላ ወረርሽኝ መከሰቱንና 19ኙ የታዩት ባለፉት 10 ዓመታት ውስጥ መሆኑን የዓለም ጤና ድርጅት አስታውቋል። በሽታዎቹን የሚያመጡ በርካታ ምክንያቶች እንዳሉ የገለጹት በጤና ድርጅቱ በኡጋንዳ ለተከሰተው የኢቦላ ወረርሽኝ የአፍሪካ ክስተት ስራ አስኪያጅ የሆኑት ፓትሪክ ኦቲም ኢቦላ በሰው ልጆች ምክንያት እንደሚባባስ አስረድተው የህዝብ ብዛት እየጨመረ ሲሄድና ሰዎች የዱር አራዊት መኖሪያ አካባቢዎችን ጥሰው ሲገቡ በሰውና በእንስሳት መካከል የሚኖረው ንክኪ የሚጨምር በመሆኑ በሽታው ወደ ሰዎች እንዲዛመት ያደርጋል ብለዋል። በተጨማሪም የሙቀት መጠን መጨመርና የአየር ንብረት ለውጦች የኢቦላ ተሸካሚ ቫይረሶችን እንቅስቃሴና ዝውውር እንደሚያባብስም ኦቲም ገልጸዋል። በአሁን ወቅት ኢቦላ በዩጋንዳ ከተነሳበት የሙቤንዴ አውራጃ ተስፋፍቶ በሰባት ወረዳዎች ውስጥ የተዛመተ መሆኑን የዓለም ጤና ድርጅት ያስታወቀ ሲሆን እስካሁን ባለው መረጃ መሰረት 131 ሰዎች በቫይረሱ ሲያዙ 48ቱ ህይወታቸው አልፏል። ማላዊ በሚገኘው ዴዛሌካ የስደተኞች መጠለያ ጣቢያ የሚገኙና ከምግብ ድልድል መዝገብ ላይ የተሰረዙ ስደተኞች ተቃውሟቸውን ለማሰማት የዓለም ምግብ ድርጅት መኪናን በቁጥጥር ስር አውለዋል። የዓለም ምግብ ፕሮግራም በየካቲት ወር በቂ የገንዘብ ድጋፍ ባለመኖሩ 600 የሚጠጉ የስደተኛ ቤተሰቦች ራሳቸውን ችለዋል በሚል የምግብ ራሽን ከሚቀበሉ ሰዎች ዝርዝር ውስጥ አውጥቷቸው ነበር። ነገር ግን በአብዛኛው ከዲሞክራቲክ ሪፐብሊክ ኮንጎ የተፈናቀሉት ሰዎች አሁን በምግብ እጦት እየተሰቃዩ መሆናቸውን ገልጸዋል። ተቃውሟቸውን የሚያሰሙት ስደተኞች ያለ ምግብ ድርጅትን መኪና እንደተቆጣጠሩ ሲሆን ለስብሰባ በመጠለያ ጣቢያው ውስጥ የነበሩ የድርጅቱ ሰራተኞች ወዲያው መውጣት አለመቻላቸው ተገልጿል። ሆኖም ከሰዓታት በኋላ ያለምንም ሁከት ሰራተኞቹ እንዲወጡ ተደርገዋል። መኪናውን የተቆጣጠሩ ስደተኞች መኪናውን የሚለቁት የምግብ ተቋሙ በድጋሚ በምግብ ድልድል ውስጥ የሚያስገባቸው ከሆነ ብቻ መሆኑን አስታውቀዋል። በዩክሬን እየተካሄደ ያለው አውዳሚ ጦርነት ሊቆም የሚችለው በውይይትና ዲፕሎማሲ ብቻ ሲሆን የጦር ሜዳ ድል ለሁለቱም ተዋጊ ወገኖች የማይቻል ነው ሲሉ በኔልሰን ማንዴላ የተመሰረቱት የቀድሞ የዓለም መሪዎች ቡድን አባላት ተናገሩ። አረጋውያን በሚል ስያሜ የሚታወቀው ቡድን መልእክቱን ለዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ሲያስተላልፍ ከግጭቱ መውጫ መንገዶችን ማጤን እንዳለባቸው እንደነገሯቸው የቡድኑ ሊቀመንበር የሆኑት የቀድሞ የአየርላንድ ፕሬዝዳንት ሜሪ ሮቢንሰን ከአሶሴትድ ፕሬስ የሥራ ኃላፊዎች ጋር ባደረጉት ውይይት ተናግረዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ሆነው ያገለገሉት ሮቢንሰን ሲያስረዱ በሁለቱም ወገኖች በኩል ወታደራዊ ትጥቅ ከመጨመርና በዩክሬን ህዝብ ላይ የሚደርሰውን ውድመት ከማባባስ በተቃራኒ ይህ ሁኔታ መብቃት አለበት የሚለውን ሐሳብ ለማራመድ እንዴት ማቆም ይቻላል የሚለውን አስተሳሰብ የበለጠ ማበረታታት አለብን ብለዋል። ቀደም ሲል የተባበሩት መንግስታት የሰብአዊ መብቶች ኮሚሽን የነበሩት ዛይድ ራአድ አልሁሴን በበኩላቸው ጦርነቱ ሊቆም የሚችለው በዲፕሎማሲና በድርድር ብቻ መሆኑን አጽንኦት ሰጥተው ይህ ማለት ግን ዩክሬን ያለምንም ምክንያት የራሽያ ጥቃት ሰለባ እንደመሆኗ ሉዓላዊነቷን አሳልፋ እንድትሰጥ መጠየቅ ማለት እንዳልሆነ ተናግረዋል። አክለውም የግጭቱ ልባት ሊሆን የሚችለው ሩሲያ ከሌላ አቅጣጫ ሲሉ ከገለጹትና ምናልባት ከሰሜን አትላንቲክ የጦር ቃል ኪዳን ኔቶ ወይም ከአባል ሀገራቱ ከአንዱ ሊሆን ከሚችል ሀገር መተማመኛ ስታገኝ ሊሆን እንደሚችል ፍንጭ ሰጥተዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን የምዕራብ ዓለም ወደ ድንበራቸው እየተጠጋ ነው ሲሉ ቅሬታቸውን ሲያሰሙ የቆዩ ሲሆን ላካሄዱት ወረራም እንደ ምክንያትነት ይጠቅሱታል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቀዳሚ መሰናዷችን ጋር መልካም ቆይታ።
በ19ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ስርጭታችንን ነው በማዳመጥ ላይ የምትገኙት። አድማጮቻችን ከአሜሪካ ድምጽ ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን ላይ ይደመጣሉ።
ብዙዎች ተምረው በጣም ጥሩ ቦታ ከዶክተር፣ አስተማሪ፣ ሎየር፣ ነርስ፣ ሶሻል ወርከር አፍርተናል። ያልተጠየቁ ነው አንዳንድም ያመለጡን አሉ፣ ግን አብዛኛው ጥሩ ቦታ ደርሷል።
ከሁለት አስርተ ዓመታት በላይ ኢትዮጵያውያንን ሲያግዝ የቆየው ወገን የተባለ የትውልድ ኢትዮጵያውያን ተቋም ከሰሞኑ በሰሜን አሜሪካ ልዩ ዝግጅት አድርጓል። ቀደም ብላችሁ የሰማችኋት ቀለም ወርቅ ማምን ጨምሮ የአዘጋጆቹን ሐሳብ ቆየት ብለን እናስደምጣችኋለን። አሁን ግን ለምሽቱ ወደ ያዝነው የመጀመሪያ መሰናዶ እንሻገር። በኦሮሚያ ክልል ምዕራብ ወለጋ ዞን ሸማቂዎች አንዳንድ ወረዳዎችና ከተሞችን ሰሞኑን እንደያዙ በአካባቢው ያሉ ምንጮች ለቪኦኤ ገልጸዋል። ባለስልጣናቱ ሸኔ የሚሉትና በሽብርተኝነት የፈረጁት የኦሮሞ ነጻነት ጦር ቃል አቀባይ ታጣቂዎቻቸው አካባቢዎቹን መያዛቸውን ቢናገሩም ሁኔታውን ለማጣራት ከአካባቢው የመንግስት ባለስልጣናት እስከ ፌዴራል መንግስት ላለፉት ተከታታይ ቀናት ያደረግነው ጥረት አልተሳካም። ይህ በእንዲህ እንዳለ በቤንሻንጉል ጉሙዝ ክልል በአምባሲ ወረዳ ውስጥ በመንግስት ኃይሎችና በሸማቂዎች መካከል ውጊያ እየተካሄደ መሆኑ የተነገረ ሲሆን ከምሽቱ 2 ሰዓት እስከ ንጋት 12 ሰዓት የሚቆይ የሰዓት እላፊ ገደብም መጣሉን የወረዳው አስተዳዳሪ አቶ ጃፈር መርቀኒ ለአሜሪካ ድምጽ ገልጸዋል። ናኮር መልካ ዝርዝሩን ይዟል።
በኦሮሚያ ክልል ምዕራብ ወለጋ ዞን መነሲቦ ወረዳ ውስጥ ነዋሪ መሆኗን በስልክ የተናገረች ስሟ እንዳይነገር የጠየቀች ወጣት የኦሮሞ ነጻነት ሰራዊት ስትል የገለጸቻቸው ሸማቂዎች ከመንግስት ኃይሎች ጋር ከተዋጉ በኋላ መንዲ ከተማ እንደያዙ ተናግራለች።
የእንገዳ ጀልቀቤ ለሁለቱ ወይ ቡያ ከሌሻ አጋለች ኮንትሮል ወደ ትራቹ።
በከተማ ውስጥ ያልተቋረጠ ተኩስ ለተከታታይ 2 ቀናት ይሰማ ነበር። ሸማቂው በትናንትናው ዕለት ከተማውን መቆጣጠር ችሏል። በከተማው ውስጥ ህብረተሰቡ በተወሰነ መልኩም ቢሆን ይንቀሳቀሳል፣ ነገር ግን የድሮን ጥቃት ሊፈጸም ይችላል የሚል ስጋት አለው።
ድምጹ አየር ላይ እንዳይውል የጠየቀ ሌላ የመንዲ ከተማ ነዋሪ የታጣቂዎቹ ቁጥር ከፍተኛ እንደነበረና ከተማይቱ ውስጥ የነበረው የመንግስት ኃይል መሰሱን ገልጿል። በሸማቂዎቹ የተገደሉም የተያዙም ወታደሮችና የወረዳው አመራርና አባላት እንዳሉም ተናግረዋል። ጥቃቱን የፈጸሙት ታጣቂዎች ፖሊስ ጣቢያን ጨምሮ በርካታ የመንግስት መስሪያ ቤቶችን እንዲሁም ከአንድ የግል ባንክ ውጪ ሌሎቹንና የኢትዮ ቴሌኮም ቢሮዎችን መዝረፋቸውን ገልጸዋል። በዚህ ዙሪያ ከኢትዮ ቴሌኮምም ሆነ ባንኮቹ የተሰጠ መግለጫ ለአሁኑ ባይኖርም ሰሞኑን የባንክ አገልግሎትን ጨምሮ ሌሎችም የመንግስትና ማህበራዊ እንቅስቃሴዎች መቆማቸውን የአካባቢው ነዋሪዎች ተናግረዋል። ጨማቂዎቹ ቂልጡካራና ለታሲቡ ወረዳዎችንም መቆጣጠራቸውን ነዋሪዎች ሰምተናል የሚሉት የመንዲ ነዋሪዎች ቢጠቁሙም ከስፍራዎቹ በቀጥታ ለማጣራት ያደረግነው ጥረት አልተሳካም። የትራንስፖርት አገልግሎት ከነቀምቴ ወደ ሌሎች የምዕራብ ኦሮሚያና የቤኒሻንጉል ጉሙዝ ክልል አካባቢዎች ከዚህ ሳምንት ሰኞ ጀምሮ በመቋረጡ መቸገራቸውን የተናገሩ ሲሆን የቤኒሻንጉል ጉሙዝ ባምባሲ ወረዳ ውስጥ ከምሽቱ 2 ሰዓት እስከ ንጋት 12 ሰዓት የሚቆይ የእንቅስቃሴ ገደብ መጣሉን የወረዳው አስተዳዳሪ አቶ ጃፈር መርቀኒ ለአሜሪካ ድምጽ ገልጸዋል። የሳፍላፊ ገደቡ የተጣለው ክልል ውስጥ በመንግስት ኃይሎችና በሸማቂዎች መካከል እየተካሄደ ነው የሚባለውን ውጊያ ተከትሎ እንደሆነ ቢሰማም የወረዳው አስተዳዳሪ ግን የምራው ወለጋው ግጭት ወደ አካባቢያቸው እንዳይዛመት በማሰብ የተደረገ መሆኑን ተናግረዋል።
አና መንስቡረቲ አውሎሊቲ ሞቱማ ፊ ሸኔ ግድድ ዘይትሬ
በመንስቡ ወረዳ ውስጥ በመንግስትና ሸኔ መካከል ግጭት ተፈጥሮ ነበር። ከዛ ጋር ታይዞ እኛ ደግሞ ከነሱ ጋር ጎረቤት ስለሆንን ምናልባት ከዛ አምልጦ የሚመጣ ካለ ለሰላም ጥሩ ስላልሆነ በፍተሻ ላይ የሚሰሩ ጥብቅ ፍተሻ እንዲያድርጉ ብለን ነው የሳተላፊ ገደቡን ያስቀመጥነው። ገደቡም የሚቆየው ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ሲሆን በዚህ ሰዓት በሽተኛ አምቡላንስና የጸጥታ ኃይሎች ተሽከርካሪ መንቀሳቀስ ይችላል። ከዚያ ውጭ ሰዎችና ሌሎች ተሽከርካሪዎች መንቀሳቀስ አይችሉም።
የኦሮሞ ነጻነት ጦር መሆናቸውን የሚናገሩት ባለስልጣናቱ ሸኔ የሚሏቸው አማጽያን ቃል አቀባይ አቶ ዳተርቢ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ አፋን ኦሮሞ ዝግጅት ክፍል ባልደረባ ጋር ባደረጉት የስልክ ቃለ ምልልስ ታጣቂዎቻቸው ሶስቱን ወረዳዎች መያዛቸውን፣ የመንግስት ማዋቅር ማፍረሳቸውን፣ የፖለቲካ እስረኞች ያሏቸውን ማስለቀቃቸውን ተናግረዋል።
ኑቲ ኦፕሬሽን ይገጌስ ለኔ ኩምነ ስርንቻ ከናኖተ መነሲቡ ጥልቱ ከራ ለተሲቡ ከይፈጠር ገመኒ አክጅለኒ ዲግኔራ
እኛ በወሰድነው እርምጃ በመነሲቡ ጥልቱ ከራና ለተሲቡ ውስጥ ያሉ የመንግስት ማዋቅሮችን አፍርሰናል። የመንግስት ኃይሎችንም አባረናል። አብዛኞቹ ተያዙ፣ አብዛኞቹ ተገደሉ። ነገር ግን በአከባቢው የዘጋነው መንገድ የለም። አከባቢውን ደግሞ ተቆጣጥረናል። በመንዲ ከተማ ውስጥ ታስረው የነበሩ ከ100 በላይ የፖለቲካ እስረኞችንም አስለቀቀናል። ከዚያም በኋላ የአብያይል በመድር ሲከብደው ባየር ላይ የድሮን ጥቃት በመንዲ ፈጽሞ አከባቢውን ለመቆጣጠር ጥረት አድርጓል። ግን አልተሳካለትም። አሁንም ቁጥጥራችን ስር ነው።
ሰላማዊ ሰዎች እንዳይጎዱ ጥንቃቄ እንደሚያደርጉ ፎዳ ተርቢያ መልክተዋል።
የሮማ አቁማ አሮሊሙ በከውት አደደ ቶኔ ድሩ በከመቀቶ ወኔ ከነስ ከስምት ፉፉ ቶኔ መቀቡ
በአሁኑ ጊዜ አሮሊሙና ሌሎችንም አከባቢዎች እንደተቆጣጠርናቸው ሁሉ አሁን የያዝናቸውንም አከባቢዎች ይዘን በመቆየት አስተዳደር በመመስረት ህዝቡ ራሱን እንዲያስተዳድር ነው ሐሳባችን እንጂ ህዝቡ እንዲቸገር አንፈልግም። ያንንም ለመከላከል የምንችለውን ሁሉ እናደርጋለን። ብዙ ጊዜ ሰው ማስተዋል ያቃተው አንድ የኦፕሬሽን እቅድ ስናወጣ ቀዳሚው የህዝብ ደህንነት ነው። ህዝቡ ሊጎዳ የሚችል ከሆነ እቅዱ እዛው ይቆማል። ወደዚህ እርምጃ ስንገባም ህዝቡን ሊጎዱ ከሚችሉ ነገሮች እንዴት መከላከል እንዳለብን በማሰብ ነው። አሁን እርምጃውን ቀጥለናል።
በመነሲቡ ወረዳ መንዲ ውስጥ ሰሞኑን ከሸማቂዎች ጋር ግጭት እንዳለ የምራው ወለጋ ዞን ጸጥታና አስተዳደር ጽፈት ቤት ኃላፊ አቶ ደበላውላና ለቪኦኤ በስልክ የገለጹ ሲሆን የመንግስት ኃይሎች በተሰጣቸው ትዛዝ መሰረት ሌላ ተጨማሪ ኃይል እስኪደርስላቸው ከአካባቢው ርቀው ሁኔታውን እየተከታተሉ መሆናቸውን ጠቅሰዋል። የዞኑ አስተዳዳሪ አቶ ሰለሞን እንዳሉ ስልክ የዘገባ አስከተጠናቀረበት ጊዜ ድረስ ዝግ ሲሆን የዞኑ ኮሙኒኬሽን ጽፈት ቤት ኃላፊ ወይዘሮ ለሊሴ ሽብሩ ደግሞ ስብሰባ ላይ መሆናቸውን እየተናገሩ በተደጋጋሚ ስልካቸውን ዘግተዋል። የኦሮሚያ ጸጥታና አስተዳደር ኃላፊ አቶ ከፍ ያለው ተፈራ እንዲሁም ምክትላቸው ጀነራል አበበ ገረሱ ስልካቸውን ሳይያነሱልን የቀሩ ሲሆን የክልሉን መንግስት ኮሙኒኬሽን እንዲሁም የፖሊስ ኃላፊዎችን ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። በሌላ በኩል ባለፈው ሳምንት ውስጥ ከአሶሳ ከተማ ወደ ካማሺ ዞን በመለስተኛ የህዝብ ማመላለሻ እየተጓዙ የነበሩ የ12ኛ ክፍል ተፈታኞችና ሌሎች በአጠቃላይ 16 ሰዎች ምራብ ወለጋ ውስጥ በሚንቀሳቀሱ ታጣቂዎች መታገታቸውንና እስካሁን ስለ ሁኔታቸው ማወቅ እንዳልቻሉ ከተማሪዎቹ ቤተሰቦች መካከል ተናግረዋል። ልጃቸው ባምባሲና መንዲ መካከል በሚገኘው ቤንጓ በተባለ ስፍራ ባለፈው ሳምንት ሐሙስ ከጠዋቱ 4 ሰዓት ላይ መታገቱን የገለጹት ወይዘሮ ነጻነት በላይ እንዲህ ብለዋል።
አሁን ሳምንቱ እየመጣ ነው። የተያዘው ባለፈው ሳምንት ሐሙስ ሲሆን ቀኑ 17 ነበር። 4 ሰዓት ላይ ነው የተያዘው። ልክ ዳቡስ የሚባል ወንዝን እንደተሻገሩ ነው የተያዙት። ከልጄ ውጪ ሌሎችም የ12ኛ ክፍል ፈተና ወስደው ከአሶሳ የሚመለሱ ተማሪዎች ነበሩም። ቁጥራቸውን አላውቅም እንጂ የያዛቸው ደግሞ ጫካ ውስጥ ታጥቆ ያለ ኦነግ እንደሆነ የሰማሁት ከታገቱ ሰዎች መካከል ወደ አሶሳ ደውለው ከተናገሩ ሰዎች መካከል ያገቱን ሸማቂዎቹ ናቸው ብለው መናገራቸው ነው።
ወንድሙ የ12ኛ ክፍል ፈተና ጨርሶ ሲመለስ በእንጓ ውስጥ መታገቱን የተቀሰ ሌላ ነዋሪ ተከታዩን ብሏል።
እንግዲህ ወንድሜ ክራስ ሊፈተን ነው ወደ ክልሌራ እዛ እንድራሱን ከፈተነው ልክ እንደጨረሰ መኪናው በጀዋ ነበር የሚወጣው ከአሶሳ ወደ ተማሽ። ከዛ ሲመጡ ማጥቀት ምሽሮ አላቀርቶ ነበር ያለው። ተማሪዎች እንግዲህ ኦልሬዲ 36 ይሆናሉ በአጠቃላይ ከህዝቡ ጋር ማለት ነው ተሳፋሪ። እሱ አንዱ ብራዘር እና አንድ ስሟን አላውቅም እሷ ከነ ልጇ ነው ከነ ባሏ ምናምን ከእነሱ ጋር ታግታለች። ይህም በሏ አላውቅም አልደወሉም የት ይደውላሉ። ቦታው እንግዲህ
የሸማቂዎቹ ዓለም አቀፍ ቃል አቀባይ አቶ ወዳ ተርቢ ለዚህ ክስ ምላሽ ሰጥተዋል።
ዋን ከናመ ሱመራ ደጋጅራ ዱብየ ከሲኬ ሰሴኑ ሄሌ ሰበበን ቀብኑ
ይሄን ነገር ከናንተ ነው እንሰማው። እንዲህ አይነት ጉዳይ ውስጥ ለመግባትም ምክንያት የለንም። ሰላማዊ ሰዎችን በተለይ ተማሪዎችን ከመንገድ ላይ አግተን ምን እናርግበታለን? ይሄ ከቅዳችን ጋር ካለማችን ጋር አይደለም። ስራቱ በጦር ሜዳ ላይ በእኛ ሲሸነፍ በመደናገጥ የሐሰት ወሬ መንዛት ይጀምራል። ስራቱ የኛን ትግል በመሰረተ ቢስ ወሬ የሚያፈርስ ይመስላል። ይህ ግን ውሸት ነው። እገታው ሊፈጸምም ላይፈጸምም ይችላል። የምናውቀው ጉዳይ የለም። በአጠቃላይ እጃችን በእገታው ውስጥ የለም።
የቤኒሻንጉል ጉሙዝ ክልል የትምህርት ቢሮ ኃላፊ አቶ ቢኒያም መንገሻ መረጃ እንደሌላቸውና እንደሚያጣሩ ገልጸዋል። የክልሉ ጸጥታና የሰላም ግንባታ ቢሮ ምክትል ኃላፊ አቶ ሙሳ አሚድ ስራ ላይ መሆናቸውን ጠቅሰው ምላሽ ሊሰጡ እንደማይችሉ በስልክ ተናግረዋል። የክልሉ ኮሙኒኬሽን ጽህፈት ቤትም የጸጥታ አካል ካልሆነ በስተቀር በዚህ ዙሪያ ምላሽ ሊሰጥ እንደማይችል አስታውቀዋል። ከምዕራብ ወለጋ ዞንና ኦሮሚያ ክልል ባለስልጣናት ላለፉት 4 ቀናት ለማጣራት ያደረግነው ጥረት አልተሳካም። ነገር ግን የምዕራብ ወለጋ አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ደበላ ላና ሰዎች በዞኑ ውስጥ ስለመታገታቸው መረጃ እንደደረሳቸው በመጥቀስ ለማረጋገጥ ግን በአካባቢው ያለው የጸጥታ ሁኔታ አስቸጋሪ መሆኑን ከትናንት በስቲያ ረቡዕ ምላሽ ሰጥተው ነበር። ላለፉት 2 ቀናት ግን ለተጨማሪ መረጃና ማብራሪያ ፈልገናቸው ስልክ ሳይነሱ ቀርተዋል። የፌደራሉ መንግስት ኮሙኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ደስሳ በበኩላቸው ስለተባለው ገታ እንደማያውቁ በመጥቀስ ያገቷቸውን አካላት ጠይቁ በማለት ለሰጡት ምላሽ ሸማቂዎችን ጠይቀን ማንንም አላገትንም ሲሉ መመለሳቸውን ጠቅሰን ላነሳንላቸው ጥያቄ እነሱ ካላገቱ እገታው አልተፈጸመም ማለት ነው ሲሉ አጠር ያለ ምላሽ ሰጥተዋል። በሌላ በኩል የትምህርት ሚኒስቴር የህዝብ ግንኙነትና ኮሙኒኬሽን ኃላፊ ወይዘሮ አመለወርቅ ዝገል ያሉበት ሁኔታ በስልክ ለማውራት ምቹ አለመሆኑን ጠቅሰው ከዚያም በኋላ ደጋግመን ስንደውልላቸው ስልካቸውን አላነሱልንም። ባለፈው 2014 ዓ.ም ሚያዝያ ወር ውስጥ የታገቱ 3 የቤኒሻንጉል ጉሙዝ ክልል ካማሺ ዞን ማረሚያ ቤት መኮንኖች እስካሁን አለመመለሳቸውን የካማሺ ዞን ኮሙኒኬሽን መምሪያ አስታውቋል። በምዕራብ ኦሮሚያ ውስጥም ላለፉት 4 ዓመታት በሸማቂዎችና መንግስት ኃይሎች መካከል ሲደረግ የነበረው ውጊያ የአካባቢው ነዋሪዎች የሰላም እጦት ውስጥ መጣሉንና በርካታ ንጹሃን ዜጎች መገደላቸውን እንዲሁም በመቶ ሺዎች የሚቆጠሩ ሰዎችን ከቀያቸው ማፈናቀሉን ስንዘግብ መቆየታችን ይታወሳል። በሰሜን ኢትዮጵያ በመንግስትና በህወሓት መካከል ላለፉት 2 ዓመታት ሲካሄድ የነበረው ደም አፋሳሽና አውዳሚ ጦርነት ከትናንት ወዲያ በሁለቱ አካላት የሰላም ድርድር እንዲቆም ስምምነት ላይ መደረሱን ተከትሎ በኦሮሚያና ሌሎችም አካባቢዎች ውስጥ ከሚንቀሳቀሱ ታጣቂዎች ጋር ተመሳሳይ የሰላም ድርድርና ስምምነት እንዲደረግ ከነዋሪዎችና ከተለያዩ አካላት ጥሪ እየቀረበ ቢሆንም እስካሁን ከሁለቱ ወገኖች የተሰማ ነገር የለም። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮሩን ለቀደመው ዘገባ በእጅጉ እናመሰግናለን። በመቀጠል ደግሞ ወደ እንግሊዝ ሀገር እናቀናለን። የኢትዮጵያ ዩኬ ኢንቨስትመንት ጉባኤ ከሰሞኑ ተካሂዷል። ለንደን በሚገኘው የኢትዮጵያ ኤምባሲ አዘጋጅነት ተካሂደው የኢትዮጵያና የዩናይትድ ኪንግደም ኢንቨስትመንት ጉባኤ የሁለቱን ሀገሮች የንግድ ትብብር እንደሚያጠናክርም ተገልጿል። ኢትዮጵያ ነጋዴዎችና የዩኬ ባለሀብቶችን ያገናኘው ጉባኤ ለዓለም አቀፍ ነጋዴዎች የኢንቨስትመንት ጥሪም ተላልፎበታል። ዝርዝሩን የለንደኑ ዘጋቢያችን አስተዋይ መለሰ አዘጋጅቶታል።
ትናንት ለንደን በሚገኘው የኢትዮጵያ ኤምባሲ ተካሄደው የኢትዮጵያና የዩናይትድ ኪንግደም የኢንቨስትመንት ጉባኤ የመንግስትና የንግድ ዘርፍ እንዲሁም የንግድ ለንግድ ትብብሮችን በማጠናከር ወደ ውጭ የሚላኩ የኢትዮጵያ ምርቶችን ተደራሽነት ለማስፋት አልሟል። የንግድ ኢንቨስትመንትን በስፋት በማስተዋወቅ ተጨማሪ ባለሀብቶች ወደ ኢትዮጵያ እንዲገቡ በስፋት እየሰራ መሆኑን የሚናገረው የኢትዮጵያ መንግስት ለባለሀብቶች ምቹ ሁኔታ ለመፍጠር በተለያዩ የሀገሪቱ ክፍሎች በበርካታ ዘርፎች ላይ አገልግሎት መስጠት የሚችሉ የኢንዱስትሪ ፓርኮችንና መሰረተ ልማቶችንም በብዙ ሚሊዮን ዶላር ወጪ በበቂ ሁኔታ ማዘጋጀቱን አመልክቷል። የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስትር ገብረ መስቀል ጫላ ለአሜሪካ ድምጽ በሰጡት አስተያየት መንግስት ከመሰረተ ልማቱ በተጨማሪ የተለያዩ የማበረታቻ ስርዓቶችን ዘርግቷል ብለዋል።
የተለያዩ የማበረታቻ ስርዓቶችም ኢትዮጵያ አላት። የታክስ ሶሊዳይ የሚባላል ከቀረጥ ነጻ የሚገቡ እቃዎች አሉ። እነዚህን በሙሉ የማመቻቸት ስራ ቀደም ሲል ያለቀ ነው። ስለዚህ የዩኬ ባለሀብቶችም ሌሎች የአውሮፓ ባለሀብቶችም መጥቶ እኛ ጋር ለማምረት ለመሸጥም ኢትዮጵያ በጣም የሀገር ውስጥ ገበያ የአካባቢ ገበያ ያላት ትልቅ ሀገር ናት። በማደግ ላይ ያለ ኢኮኖሚ ያላት ሀገር ስለሆነች የውጭ ባለሀብቶችን ከሌላው ሀገር በተለየ ሁኔታ ማበረታቻዎችን ስትሰጣ ለማስገባት የኢንቨስትመንት ህጉ በስፋት የሚፈቅድበት ሁኔታ አለ።
በውጭ ንግድ ሚዛን ዩኬ ከኢትዮጵያ የምትበልጥ በመሆኑ የሀገር ውስጥ ምርቶችን በአይነትና በጥራት በመጨመር እንዲሁም የውጭ ተቀባይ ደንበኞችን በማስፋት ሚዛኑን እንዲመጣጠን እየሰራን ነው ሲሉም ስለ ኢትዮጵያ ዓለም አቀፍ የንግድ እንቅስቃሴ ተናግረዋል። ኢትዮጵያ ውስጥ በኢንቨስትመንት ከተሰማሩ ዓለም አቀፍ ኩባንያዎች መካከል በጉባኤው ላይ የተገኙት ለስራችን እንቅፋት ሆኖብናል ያሉትን ጥያቄ አቅርበዋል። በዚህም የውጭ ምንዛሪ ጥረት፣ የጉምሩክ እጅግ ኋላቀር የሆነ አሰራርና በአንዳንድ ቁልፍ ቦታዎች ላይ ያሉ ባለሙያዎች ኃላፊነታቸውን በአግባቡ ለመወጣት ቀዳሚዎቹ ናቸው ብለዋል። ሀገሪቱ ውስጥ ያላቸውን ኢንቨስትመንት ለማስፋት ለተጨማሪ በርካታ ኢትዮጵያውያን የስራ ዕድል ለመፍጠር እንዲሁም ምርቶቻቸውን ለኢትዮጵያ ገበያ ለማቅረብ እቅድ ያላቸው በመሆኑ ችግሮቹ በተቻለ ፍጥነት እንዲፈቱላቸውም ጠይቀዋል። ለተነሱት ችግሮች በተለይ የውጭ ምንዛሪን በተመለከተ የአሜሪካ ድምጽ ለንግድና ቀጠናዊ ትስስር ሚኒስትር ገብረ መስቀል ጫላ ላቀረበላቸው ጥያቄ የሚከተለውን ምላሽ ሰጥተዋል።
ይሄ እንግዲህ ፈጣን እድገት በሚያሳዩ ሀገራት ታሪክም እንደዚህ አይነት ነገሮች ይከሰታሉ። መጠነኛ የሆነ ኢንፍሌሽን፣ የውጭ ምንዛሬ እጥረት፣ እነዚህ ተግዳሮቶች ይከሰታሉ። ለምንድን ነው የሚሆነው? ፐብሊክ ኢንቨስትመንት ከፍተኛ ነው። በምንገነባበት ጊዜ ካፒታል ጉድስ ከውጭ ነው የሚገቡት። ይሄ በመንግስት ነው የሚገባው፣ በሃርድ ከረንሲ ነው የሚገባው። ስለዚህ ከአምና ጥር አካባቢ ጀምሮ የዶላር ሼር ለግሉ ባለሀብት የሚሄደው በተወሰነ ደረጃ ቀንሷል፣ 37 ሆኗል። ይሄ 37 በመሆኑ የግሉ ባለሀብቶች ለጥሬ ዕቃ ግዢ እንደዚሁም ደግሞ ለስፔር ፓርት እጥረት ያጋጥመናል እያሉ ቅሬታ ሲያስነሱ ነበር። እንግዲህ ያው እድገት እያመጣ ያለው ለውጥ ነው እንጂ እኛ በኤክስፖርት ያነሰ ኤክስፖርት እያገኘን ስለሆነ አይደለም። ግን ከፍተኛ የሆነ ቅድም እንዳልኩት እድገቱን ለማስቀጠል መንግስት ቅድሚያ ስለሰጠ ነው። ግን ይሄ ዘላቂ ችግር አይሆንም። በዛ ደረጃ ቢያዩ ጥሩ ነው የሚል በተለይ የውጭ ኢንቨስተሮች፣ የሀገር ውስጥ ኢንቨስተሮች ይሄ ትልቅ ችግር መሆን የለባቸው። ምክንያቱም ሀገራቸው ነው። ገንዘባቸው በዶላር ቢሸጡም ገንዘባቸው በሎካል ከረንሲ ተመንዝረው ይሰጣቸዋል። ግን የውጭ ባለሀብቶች ያው ገንዘብን ፍለጋ ስለሚመጡ ያንን ሁል ጊዜ እንደዛ አድርጎ ለረጅም ጊዜ መቆየት ለመንግስትም አስቸጋሪ ስለሆነ በቀጣይ አጥንቶ ብሔራዊ ባንክ በሚያወጣው ፖሊሲ የሚስተካከል ነው እንጂ ቋሚ ፖሊሲ ሆኖ የሚቀጥል አይደለም ማለት ነው።
በዩኬ የቆዳ ምርትና ንግድ ውስጥ ለ200 ዓመታት የቆየው ፒታርድስ ኩባንያ ዋና ስራ አስኪያጅ ሬጅ ሃንኪ ድርጅታቸው ቆዳና የቆዳ ውጤቶችን ለ120 ዓመታት ያክል ከኢትዮጵያ ሲገዛ እንደቆየና ካለፈው 10 ዓመት ወዲህ ደግሞ 4 ፋብሪካዎችን በማቋቋም ለ1000 ኢትዮጵያውያን የስራ ዕድል መፍጠሩን ጠቁመው ኢትዮጵያ ውስጥ ለውጭ ባለሀብቶች ያስቸግራል ያሉትን እንዲህ ነግረውኛል።
Definitely bureaucracy is complicated in Ethiopia, and if you're a foreign investor,
ኢትዮጵያ ውስጥ ያለው ቢሮክራሲ የተወሳሰበ መሆኑ እርግጥ ነው። የውጭ ባለሀብት ኮንክ ባህሉንና አስተራሩን በቀላሉ አትረዳውም። ህዝቡ ደግሞ በራሱ እጅግ የሚኮራ ህዝብ ነው። የተለየ የራሱ የሆነ ነገር ያለው ነው። ነገር ግን ለምሳሌ ቢሮክራሲውን ከቻይና ጋር ብናነጻጽረው የቻይና ቢሮክራሲም እጅግ የተወሳሰበ ነው። አየህ፣ ይህ ሁሉም ጋር ያለ ነው። ለዚህ መፍትሄው ሀገሩንና ህጉን የሚያውቁ የአካባቢው ሰዎችን ማግኘት ነው። ሰዎች ታዲያ በምንም አይነት ህግ መጣስ የለባቸውም። ይህንን ካደረክ ቢሮክራሲው ይቀላል። ሆኖም ለሁሉም ነገር በቂ ጊዜ መስጠት አለብህ። ለንደን ወይም አሜሪካ በአንድ ጊዜ እንደምታደርገው ላድርግ ማለት አይቻልም። መታገስ ያስፈልጋል ብለዋል ሬጅ ሃንኪ። ኢትዮጵያ ውስጥ ኢንቨስት ማድረግ ለሚፈልጉ ባለሀብቶችም የሚከተለውን መልእክት አስተላልፈዋል።
The first challenge for any investor is the Ethiopian problem.
ለማንኛውም ኢንቨስተር የመጀመሪያ ፈተና የሚሆነው ከኢትዮጵያ ጋር የሚኖረው መስተዋድድ ነው። ከኢትዮጵያ ጋር የሚኖረው መዋደድ የረጅም ጊዜ ነው የሚሆነው። ኢትዮጵያ ሄደ በአመቱ የተወሰነ ገንዘብ ሰርተ ለመመለስ ካሰብክ ጊዜን አታባክን። ፕሮጀክት ይህ መሆን የለበትም። በቅድሚያ ሀገሪቱ የሚያስፈልጋትን ማወቅ አለብህ። ከዛ ካንተ የመካከለኛና የረጅም ጊዜ ግብ ጋር አብሮ መሄዱን ማረጋገጥ አለብህ። ይህ ከሆነ ኢትዮጵያ ውስጥ ስኬታማ ትሆናለህ። ሀገሪቱ የምትፈልገው አምራች የግብርና የማዕድን ኢንዱስትሪዎችን ነው። የሚፈልጉት የምር ለዜጎቻቸው የሥራ ዕድል የሚፈጥሩና ለአካባቢው ነዋሪዎችና ምርቶች እሴት የሚጨምሩ ፕሮጀክቶችን ነው። በዚህ አካባቢ የምትንቀሳቀስ ከሆነ የተለያዩ ማበረታቻዎች አሉ። ነገር ግን ኢንቨስት ማድረግ ያለብህ ለግብር ቅነሳ ወይ ለሌላ ድጋፍ አይደለም። ለድርጅትህ ትክክለኛ የኢንቨስትመንት አማራጭ መሆኑን ስታምንበት ብቻ ነው ይላሉ። በጉባኤው ላይ ኢትዮጵያን ወክለው በመጡ የመንግስት ባለስልጣናትና ባለሙያዎች በግብርና ጤና እንስሳትና የእንስሳት ተዋጽኦ በማዕድን ሀብት በምርት ኢንዱስትሪና በተሰናዳው የምጣኔ ሀብት ማሻሻያ ላይ ገለጻ ተደርጓል። የኢትዮጵያን መንግስት ኢትዮጵያውያን ነጋዴዎችንና የዩናይትድ ኪንግደም ባለሀብቶችን ያገናኘው ጉባኤ የዩኬ መዋዕለ ንዋይ መዳቢዎች በኢትዮጵያ ያላቸውን ተሳትፎ በማሳደግ በአሁኑ ጊዜ በኢትዮጵያ እየሰሩ ያሉ ባለሀብቶችን ችግሮች በመፍታት የሁለቱን ሀገራት የኢኮኖሚ ትስስር በማጠናከር የውጭ ንግድ ምርቶችን በጥራትና በብዛት ለማምረት የሚያስችል አመቺ ሁኔታ ይፈጠርበታል ተብሎ ይታመናል። ለአሜሪካ ድምጽ አስተዋይ መለሰ ከለንደን።
በመጪው ማክሰኞ ጥቅምት 26 ለሚካሄደው የዩናይትድ ስቴትስ ምክር ቤትና አካባቢው ምርጫ የሚወዳደሩ ተፎካካሪዎች የምረጡኝ ዘመቻቸውን ሲያካሂዱ ቆይተዋል። ከነዚህ መካከል በቨርጂኒያ ክፍለ ግዛት የሚገኙትን አርሊንግተን፣ አሌክዛንድሪያና ደቡባዊውን የፌርፋክስ አካባቢው ክሎ በገለልተኝነት የሚወዳደረው ትውልደ ኢትዮጵያዊው አሜሪካዊ ቴዲ ፍቅሬ አንዱ ነው። ቦዝ አለንንም በመሰሉ ትልልቅ ኩባንያዎች ውስጥ በቴክኖሎጂ ባለሙያነት ያገለገለው ቴዲ ከሰባት ዓመታት በፊት ስራውን በማጣቱ ለሁለት ዓመት ተኩል በጎዳና ላይ ለመኖር ተገዶ የነበረ ሲሆን ያ ወቅት በሰዎች ላይ የሚደርሰውን ኢፍትሃዊነት እንዲመለከትና ለምክር ቤት ምርጫ እንዲወዳደር እንደገፋፋውም ገልጿል። ቴዲን ያነጋገረችው ስመኝሽ ቆይናት ቆይታቸው በመቀጠል ይሰማል።
በዚህ ወቅት ለዩናይትድ ስቴትስ የምክር ቤት አባልነት ለመወዳደር ምን አነሳሳህ?
In 2008 that kind of changed up to a point because I got really involved in American politics.
ኢትዮጵያ ላይ ተጽዕኖ የሚያሳድሩ የውጭ ጉዳይ ፖሊሲዎችን እከታተል ነበር። ፍላጎቴ ወደ አሜሪካ ፖለቲካ መቀየር ጀመረው ግን በጎርጎዛያኑ በ2008 ዓመተ ምህረት ነው። የአሜሪካ የውጭ ጉዳይ ፖሊሲ በኦባማ የተሻለ ይሆናል ብዬ አስብ ስለነበረ ኢትዮጵያኖች ለኦባማ የሚል ቡድን ተቀላቅዬ ከምርጫ ዘመቻው ውጪም ብዙ ተሳትፎ አደርግ ነበር። ነገር ግን በ2015 ለሁለት ዓመታት ጎዳና ላይ ሰውጣ ሁሉ ነገር ተቀየረ። ህይወቱን ሙሉ በሙሉ በሌላ ገጽታ ይዋት። በሰዎች ስቃይ ኢፍትሃዊነት ምንም ድንበር እንደሌለው ተረዳው። ስለዚህ ከታማኝ ዲሞክራት ደጋፊዎች ወደ ገለልተኝነት ተቀየርኩ። ለዚያ ነው አሁንም ገለልተኛ ሆኜ የምወዳደረው። ፖለቲካ እጅግ ከፋፋይና ሰዎች በማንነታቸውና በአስተሳሰባቸው ምክንያት እርስ በርስ እንዲጋጩ በማድረግ የሚከፋፍል ሆኖ ነው የሚታየኝ። ነገር ግን የእውነት ፍትህን ለማምጣት በአሜሪካም ሆነ በዓለም ዙሪያ የሚገኙ በቢሊዮን የሚቆጠሩ ሰዎችን ህይወት ለማሻሻል የምንፈልግ ከሆነ መከፋፈል ማቆምና አንድ መሆን መቻል አለብን።
You had a good education and professional background.
እንግዲህ በጣም ከፍተኛ ትምህርት የተማርክ የአይቲ ባለሙያ ነህ። ግዙፍ ተቋማት ውስጥም ሰርተሃልና እንዴት ጎዳና ላይ ልትወድቅ ቻልክ?
Consulting world is very by its very nature could be very
ከማካሪነት ስራ በወቅቱ አስተማማኝ ወይንም ዋስትና ያለው አልነበረም። የምሰራበት የነበረው ፕሮጀክት ሲያልቅ ከስራ ወጣው። በኋላ የራሴን ንግድ ለመጀመር ሞክሬ ሳይሳካልኝ ቀረ። እዚያ ሀገር ስራሽን አጥተሽ በአጭር ጊዜ ውስጥ መተካት ካልቻልሽ ትልቅ ቀውስ ውስጥ ትገቢያለሽ። እኔም ላይ የተፈጠረ ያው ነው። በእርግጥ አሁን በእግዚአብሔር እርዳታ ጎዳና ላይ አይደለሁም። እንደውም ከሰባት ዓመት በፊት ከማገኘው የበለጠ ትልቅ ገንዘብ ይከፈለኛል።
But you mentioned earlier that you were a very hardcore Democrat.
ቀድም በጣም አክራሪ ዲሞክራት እንደነበርክ ጠቅሰሃል። ዲሞክራትና ሪፐብሊካን ፓርቲዎች ደግሞ በርካታ ደጋፊ ያላቸው ግዙፍ የፖለቲካ ፓርቲዎች ናቸው። አሁን አንተ በገለልተኝነት ለመወዳደር ስትነሳ ልዩነቱ ምንድነው? ምን አይነት የተለየ የፖለቲካ አማራጭ ነው ይዘህ ተነሳኸው?
Sure, I mean, you know, to be honest, everything for me goes back to the 2 years of homelessness.
ለኔ ሁሉ ነገር የሚነሳው ጎዳና ላይ ከነበርኩበት ጊዜ ነው። ኢዛኔ ነው ሁለቱ ፓርቲዎች ልክ እንደ ጎሳ መሆናቸውን የተረዳው። ኢፍትሃዊነትን፣ ሰብአዊ መብትን፣ እኩልነትንና መልካምነትን በጎሳ አይን ስንመለከተው ኢፍትሃዊነትን አቅም እየሰጠነው ነው። ምክንያቱም ያለመታደል ሆኖ ዲሞክራት መሆን ማለት ሪፐብሊካንን ማራከስ፣ ሪፐብሊካን ስትሆኝ ደግሞ ዲሞክራትን ማራከስ ወይንም ማጥላላት ሆኗል። አሁን በአሜሪካ ያለው የፖለቲካ ኢንዱስትሪ ሰዎችን እነሱና እኛ በሚል በመከፋፈል ላይ የተመሰረተ ነው። ነገር ግን ዲሞክራትም ሪፐብሊካንም ገለልተኛም ሆነ አረንጓዴ ፓርቲ የቱንም ሆኚ ሁላችንም የሚከተለውን ቢል ወይንም ክፍያ ለማሟላት እየታገልን ነው። የብዙ አሜሪካኖች ህይወት ይሄ ነው። በቢል ጌትስ፣ ቤዞስ ወይንም ዛከንበርግስም የምንጠራ አካል ሆነ በስተቀር ከታች ያለው 90% የሚሆነውን ማህበረሰባችን ውስጥ ነው። ተቀማጭ ገንዘብ የለንም። የክፍያ ቀናችንን እየጠበቅን ነው የምንኖረው። ያ ነው ከፓርቲ ደጋፊነቱ ጥቼ ግለልተኛ እንደሆነና ሰውነታችን ላይ እንዳተኩር ያደረገኝ። አሜሪካም ኢትዮጵያም ሁሉም ሀገር የሚያስፈልገው ይሄው ነው። ራሳችንን በልዩነት መነጽር ውስጥ ስንመለከት በዚህ ዓለም ላይ በርካቶችን በድህነት አረንቋ ውስጥ የከተተው ስርዓትን እያጠናከርን እንሄዳለን።
ግን እነዚህ ሁለት ግዙፍ ፓርቲዎች ለረጅም ዘመናት የኖሩ ስር መሰረት ያላቸው ተቋማት ናቸው። በዛ ላይ ትልልቅ የገንዘብ ምንጭ አላቸው። አንተ ደግሞ የኮርፖሬት ገንዘብ እንደማትወስድ ገልጸሃል። በዚህ መልኩ ገለልተኛ ሆኖ ከግዙፍ ፓርቲዎች ጋር መወዳደር አይከብድም?
በጣም ይከብዳል። እንደውም የማይቻል ይመስላል። ነገር ግን አሁን ባለንበት ወቅት ያለው ስርዓት ለኛ እየጠቀመን አይደለም። የባይደን ተቀባይነት ከ40% ያነሰ ነው። የምክር ቤቱ ደግሞ ከ20% ያነሰ ነው። ስለዚህ እየመራ ያለው መንግስት ህዝቡ የማይስማማበትና ተቀባይነት የሌለው ነው። የኖርንበት የዲሞክራትና የሪፐብሊካን አካሄድ ከዚህ በኋላ የማይዋጣን ከሆነ ደግሞ የሆነ ነገር ማድረግ አለብን እያልኩ ነው።
Unfortunately we are living in a very very challenging time.
እንግዲህ ያለመታደል ሆኖ አሁን ያለንበት ጊዜ በአለም ዙሪያ እጅግ ፈታኝ ጊዜ ነው። የዩክሬን ጦርነት እያሳደረ ያለው ተጽዕኖ አለ። ኮቪድ-19፣ ድርቅ፣ የአየር ንብረት ለውጥ ብዙ ተጽዕኖዎች እያደረሱ ነው። በዚህ ዙሪያ የአሜሪካ መንግስት ያለውን አቋም በተለይ ደግሞ ከውጭ ፖሊሲው ጋር ተያይዞ እንዴት ታየዋለህ?
እኛ አሜሪካኖች ያለም ፖሊስ መሆን ማቆም አለብን። ዲሲ ስቴጂ በየጎዳናው የሚያድረው ቤት አልባ ብዛት አስደንጋጭ ነው። የሚያሳዝነው አብዛኞቹ ቤት አልባዎች በውትድርና ያገለገሉ ናቸው። ከ50 አመታት በላይ የማይቆርጥ ጦርነት ውስጥ ገብተናል። ቢሊዮን የሚቆጠር ገንዘብ ለዩክሬን አይጠቅምም። የሚጠቀሙት አንዳንድ ተቋማት ናቸው። ለአሜሪካን ሰራተኞች አነስተኛ ተቋማት ወይንም የተማሪዎችን እዳ ለመሰረዝ ሲሆን ግን ገንዘብ የለም። ስለዚህ በሌሎች ሀገሮች ጉዳይ ጣልቃ መግባት ማቆም አለብን። አለማችን የዲሞክራሲን ማስፋፋት ከሆነ መጀመሪያ እዚህ አሜሪካ ውስጥ ዲሞክራሲን ተግባራዊ በማድረግ እንጀምር።
ቅድም እንዳልከው የዲሞክራትና የሪፐብሊካን ደጋፊዎች ይበልጥ ወደ ጥግ እየሄዱ ልዩነታቸው እየሰፋ ነው። ይበልጥ የአክራሪነት አካሄድ ነው የሚታየውና አሜሪካኖችን ሐሳባቸውን ማስቀየርና እንዳንተ ገለልተኛ አቋም መያዝ እንዲችሉ ማድረግ ቀላል ነው? አልከበደህም?
It's hard but I think it's doable for one reason.
በጣም ከባድ ነው፣ ግን ደግሞ በአንድ ምክንያት የሚቻል ነው። ብዙ አሜሪካኖች እነዚህ ሁለቱ ፓርቲዎች አቋማቸውን እንደማያንጸባርቁ ስለሚያምኑ ገለልተኛ መሆን ጀምረዋል። ስለዚህ እኔ በመገፋፋት ፋንታ አብሮነትን፣ በጎሰኝነት ፋንታ አንድ መሆን መልእክትን ማስተላለፍ ከቻልኩ ይሳካልኛል። ስለ ዘረኝነት፣ ስለ ኢኮኖሚ ፍትሃዊነትና ሌሎች ጉዳዮች ስናወራ እኛ እያልን እንዴት አብረን ችግሩን እንቅረፍ እያልን ካወራን ሰዎችን መሳብ ይቻላል። ለዚያም ነው ብቻዬን 1500 ፊርማ በስድስት ሳምንት ውስጥ ማስተባበርና ለተወዳዳሪነት ማቅረብ ይቻልኩት። ለኔ ዋናው ስኬት ይሄን መልእክት ማስተላለፍ መቻሌ ነው።
እንግዲህ ምርጫው በህዳር ወር ነው የሚካሄደው። እስከዛ ጥቂት ወራቶች አሉ። በዚህ ጊዜ ውስጥ የምርጫ ዘመቻ ምን አይነት መልክ ይኖረዋል?
እስካሁን ያተኮርኩት ፊርማ ማስተባበሩ ላይ ስለነበረ አንድ ባንድ ሰዎችን ማግኘትና ማናገር ላይ ነበር የምሰራው። አሁን ደግሞ ያንን ለማስፋት የተለያዩ አካላትና ቡድኖችን ለማግኘት ከነሱ ጋር ግንኙነቴን ለማጠናከር እየሰራው ነው። በቀጣይ ደግሞ ዘመቻዬን ከሚደግፉና አቀንቃይ ከሚሆኑልኝ ድርጅቶች ጋር አብሬ እሰራለሁ።
Thank you and have a blessed day. አመሰግናለሁ።
Good luck.
ከአሜሪካ ድምፅ ይተላለፍላችሁ የቅዳሜ ምሽት ስርጭታችን ይቀጥላል። ወደ ቀጣዩ መሰናዶ ከመሻገራችን በፊት ግን የሙዚቃ አፍታ እንውሰድ። ከዘመናዊ ሽሬዎቹ የአስቴር አወቀ ሙዚቃዎች መካከል ቀጣዩን ተጋበዙልን። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ምሽት ፍርጭታችንን ነው ያዳመጣችሁ የምትገኙት። አድማጮቻችን ያስተናግድኳችሁ የምገኘው ሀብታሙ ስዩም ነኝ። በኢትዮጵያ መንግስትና በህዋት መካከል በዚህ ሳምንት ደቡብ አፍሪካ ላይ የተደረሰውን የሰላም ስምምነት በተመለከተ ዘጋቢዎቻችን ከሀገር ውስጥና ከውጭ አጠናቅረዋቸውን የህዝብ አስተያየቶች ባለፉት ቀናት ስናሰማችሁ ቆይተናል። ዛሬ ከመቀሌ እንጀምራለን። ዘጋቢያችን ሙልጌታ አጽባ የነዋሪዎችን አስተያየት እንደሚከተለው አሰባስቧል።
በመቀሌ ከተማ አስተያየት ከሰጡኝ መካከል አንዱ አቶ ሰለሞን ለማ ይባላሉ።
ጦርነት የታወቀ ነው፣ አገር ያጠፋል፣ ሰው ይበላል። ስለዚህ ከመጀመሪያም ጀምሮ እንደ አንድ ትግራዋይ አቋሜ አብዛኛው የትግራይ ህዝብ አቋምም ጦርነት አልነበረም። ይህ ጦርነት ተገደን የገባንበት ነው እንጂ በሰላም ማለቆ ፍላጎታችን ነው። ወደ ነበረበት ሰላም መመለስ ካለበት አጠቃላይ ፍትህ፣ ማህበራዊ ፍትህ ማግኘት አለበት። ሰው ጉዳት የደረሰበት መካስ አለበት። በአጠቃላይ በትግራይ ህዝብና በአጠቃላይ እንደ ትግራይ የደረሰው ጉዳት መካስ አለበት። ትጥቅ መፈታት ካለበት ወደ ውጊያ የተገባው ሰላም ስለሌለ ነው። ስለዚህ በኃይል የመጣ ጦርነት ነው። ከዛ ያ ለመከላከል ነበረ ትጥቅ የታጠቀው የትግራይ ህዝብ። ስለዚህ ትጥቁ መፍታት ያለበት ሰላሙ በአስተማማኝ የሚተገበርበት ሁኔታ ከተፈጠረ በኋላ ነው ትጥቅ መፍታት ያለበት። ስለዚህ ትጥቅ መፈታቱ መጨረሻ መምጣት ያለበት ጉዳይ ነው።
ወይዘሮ አበባ ይርጋው የተባሉ ከሽረ እንዳስላሴ ከተማ በጦርነቱ ምክንያት ተፈናቅለው እንደመጡ የገለጹ በበኩላቸው
እንግዲህ ሰላም ድርድር ሰምተናል የትግራይ መንግስት ምንም ያለው ነገር የለም መግለጫ አስቀምጥ እየተጠበቀን ነውኛ የሰላም እርምጃ እኛ ደስ ብሎናል ሰላም ለምንፈልገው ለሰላም ነው የታገልነው ህገ መንግስት ይከበር ነው የኛ ጥያቄ መጀመሪያም ያ ነው አሁንም ህገ መንግስቱን ይከበር ነው ያ ህገ መንግስት ከተከበረ እኛ መብታችን ለመብት ከታገልን በህገ መንግስት የተቀመጠ የመብት አንቀጾች አሉ እነሱን ካሉ እኛም ያ ሰላም እንቀበለዋለን መንግስትም ባደረገው የሰላም ድርድሩ የራሱ ይኖረዋል ይውስጥ መግለጫ ሲሰጥ ግን እኛም የግድ ለትግራይ ህዝብ ይጠቅማል ብለን እናስባለን ወንጀለኛ መጠየቅ አለበት ሁለት አመት ሙሉ በጦርነት ነው ያለነው ልማት የለም ፋብሪካ የለም ህክምና የለም የሁሉ መሰረተ ልማቶች ወድመዋል ይሄ ሲወድም ግን ተጠየቀ አካል መኖር አለበት ያ ልማት እንመልሰዋለን ሰላሙን ድርድሩን ይቀርማል የግድ ነው አብረን እየሰራነው አብረን አድማለን የሚል ካለም እንቀበለዋለን ያ ሰላም ስለዚህ ሌሎች ወራሪ ኃይሎች እንደነሻቢያ አይነቶች ግን እንዲጠየቁልን ፈልጋለንኛ መንግስት ኢትዮጵያ ያ ተቀብሎ ለሻቢያ አንድ እርምጃ መውሰድ አለበት ሊያስባለሁ መውጣት አለበት ከሀገራችን ምክንያቱም ንብረታችን ዘርፎታል ሰው ተገድሏል እኮ በቃ ይሄንን ታይቶ የኢትዮጵያ መንግስትም ይሁን የትግራይ መንግስት የሚያወጡት ውሳኔዎች እንግዲህ በጽናትኛ እንጠብቃለን
ተክለ ብርሃን ገብረ ክርስቶስ የተባለ አስተያየት ሰጪ በበኩሉም
የሰላም ድርድሩ በእኔ እይታ በጣም አሪፍ ነው ጥሩ ነው ብዬ ነው የማስበው ማለት ነው ማለት ሰላም ሁሉም በላይ ጥሩ ነው ምክንያቱ ጦርነት የሰው ህይወት ይጠፋል ንብረት ያውድማል ስለዚህ ኢኮኖሚ ጠቅላላ ያጠፋል ስለዚህ ሰላም ድርድሩ መካሄድ በጣም ጥሩ ነው ብዬ ማስበው የትግራይ ህዝብ በዚህ ጦርነት ከተጀመረ አንስቶ ያው ድፍን ሁለት አመት ምንም አይነት ሰርቪስ የለውም ምንም አይነት ባንክ የለውም ምንም አይነት በቃ የምትጠቀምበት ነገር የለም ዝግ ነው በዛ ላይም ብዙ ጾታዊ ጥቃት ብዙ ሀብት ወድሟል በባዕድ ሰራዊት ተደፍረዋል ስለዚህ ያው ሁሉ ካሳ መደረግ አለበት ለትግራይ መንግስት ምንድነው ብዙ ግራ የተጋባ ህብረተሰብ ስላለ በአስቸኳይ መግለጫ መስጠት አለበት ወይም መብራሪያ ህዝቡ የተደረገ እርቅ በመልኩ በምን ሁኔታ ነው ለትግራይ ህዝብ ምን አድቫንቴጅ አለው ምን እንትን አለው የሚለው ይሄም በመግለጫ መገለጽ አለበት ማለት ነው
ጎይቶም ወልደ ጊዮርጊስ የተባለ ሌላ አስተያየት ሰጪ በበኩሉም
ሰላም ሆኖ ያው አብዛኛው የትግራይ ህዝብ ደስተኛ መሆኑን እየተገነዘብኩት ያለው ሁኔታ ነው ሰላም ያው ዊን ዊን ነው ሁሉም ለሁሉም አሸናፊ ሁሉም በአሸናፊነት የሚወጣበት ስትራቴጂ ነው ሲጀምርም ያው ሁላችን እንደምናውቀው የትግራይ ህዝብም ትግራይ መንግስትም ከ2010 ዓ.ም ጀምሮ የሰላም ፍላጎት እንደነበረው በተለያዩ ሚዲያዎችና ኮሙኒኬሽን ሚዲያዎች ሲገልጽ እንደነበረ ይታወቃል ይሄ እንደሚታወቀው የነበረ በመንግስትና በትግራይ ክልል አስተዳደር የነበረ ልዩነት ህገ መንግስት መሰረት ተደርጎ መፍትሄ እንዲደረግለት ሲጠይቅ ነበር ከብዙ ጥፋትና ከብዙ እልቂት በኋላ ወደዚህ ደረጃ መምጣቱ ሰኛ ነው ኤርትራ ጉዳይ በዚህ የሰላም ማዕቀፍ ላይ ግልጽ የሆነ ነገር አልተቀመጠም ኤርትራ በማይመለከታት ጦርነት ገብታ ለትግራይ ህዝብ ላለፉት 2 አመቶች ብዙ በደልና ብዙ ስቃይ ሲያደርሱ እንደነበረ ያለም ህዝብ ያውቃል ስለዚህ ኤርትራ ጉዳይ ከዚህ ሰላም ድርድሩ ማዕቀፍ ምን አይነት ሁኔታ እንዳለ በግልጽ ቢቀመጥና ኤርትራ ለፈጸመችው በደልና ላደረገችው ጥፋት በዓለም አቀፍ ህግ ተጠያቂ የሚሆንበት ማዕቀፍ ቢቀመጥና ተገቢ የሆነ ቅጣት ቢያገኙ የተሻለ ይመስለኛል መሰረቱ ያው የሰላም ሂደቶቹ ተጀምረዋል ዘላቂ እንደሚሆንም ተስፋ አለኝ እንደሚታወቀው ግን ላለፉት 2 አመቶች የትግራይ ህዝብ ብዙ ግፍና በደል ሲደርስበት ነበር ብዙ ሙቷል ተፈናቅሏል ብዙ ኢንስቲትዩሽን ተዘርፏል እንዳለ የወደሙ ኢንስቲትዩሽን እንዳለ ይታወቃል ስለዚህ መጀመሪያ መሆን ያለበት ተፈናቀለ ህዝብ ወደ ነበረበት ቦታ እንዲመለስ ቢደረግ አንድ ሁለተኛው ደግሞ የተዘረፉ ንብረቶች የወደሙ ኢንስቲትዩሽኖችን በተገቢነት ወደ ነበሩበት ሁኔታ የሚመለሱበትን የኢንፍራስትራክቸር ስራዎችን ቢሰሩ
አሜሪካ ድምጽ ሙልጌታ አጽባህም መቀለም
በዚህ በዩናይትድ ስቴትስ ኔቫዳ ላስ ቬጋስ የሚገኘው አዲሱ ዘጋቢያችን ፍሬው ውብሸት ያሰባሰባቸውን አስተያየቶች እናስደምጣችኋለን።
ደቡብ አፍሪካ ፕሪቶሪያ ሰሞኑን የተደረሰውን የሰላም ስምምነት አስመልክቶ ከተለያዩ የዓለም ክፍሎች በርካታ አስተያየቶች እየተሰጡ ይገኛሉ። ስምምነቱ በትግራይና በአጎራባች ክልሎች እንደዚሁም በተለያዩ የሀገሪቱ ክፍሎች ሰላም፣ ጸጥታና መረጋጋት እንዲሰፍን የላቀ አስተዋጽኦ አለው ሲሉ በኔቫዳ ላስ ቬጋስ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ አስተያየቶቻቸውን ያጋሩናል። በቅድሚያ በግል ስራ የሚተዳደሩና በተለያዩ ማህበራዊ ጉዳዮች ላይ በተሳታፊነታቸው የሚታወቁትን ወይዘሮ ህይወትን ላስቀድም።
በመጀመሪያ ድምጽ ሰጠኝ አመሰግናለሁ። እንደ አንድ ዜጋ፣ እንደ አንድ ኢትዮጵያዊ፣ ሰላም ወዳድ ኢትዮጵያዊ ይሄ ድርድር ወደ ሰላም መምጣቱ ሁላችንም ደስታ ነው። ጦርነት ጠቃሚ አይደለም። ስለዚህ በዚህ ሰላም ሁላችንም ደስተኞች ነን። ግን ዞሮ ዞሮ የንጹሃን ደም ፈሷል። አሁን ድርድሩ ነጥቦች የሚያሳዩት የኢትዮጵያን ጥያቄ ነው። ህወሓትስ ምንድን ነው የጠየቀው? ምንስ ነው የተፈቀደለት የሚሉትን እስካሁን አላየንም። መንግስት እንግዲህ የሚሰራውን ነገር ያውቃል። ከዚህ በኋላ ደግሞ በመቀጠል እንደ ሰላም መቅደም አለበት። ከዛ በኋላ ደግሞ በመቀጠል ለወንድሞቻችን የንጹሃን ደም የተሰር ነው ንብረት ሀገራችን ላጣችሁ ነገር ተጠያቂ የሆኑት አመራሮች፣ የህወሓት አመራሮች ወደ ህግ ቀርበው የምናሄድበትን ነገር መንግስት እንደሚያመጣ እርግጠኛ ነኝ። ግን በመጀመሪያ ሰላም በመስፈኑ በጣም ደስተኛ ነኝ።
ወደፊት ምንድን ነው ይጠበቃል ብለው የሚገምቱት?
የትግራይ ህዝብ ወንድማችን ናቸው። ተዋልደናል፣ አብረን ኖረናል። አሁንም በኢትዮጵያዊነታቸው ቀጥለው የጠፋው ንብረት ተተክቶ ትምህርት ቤቶች ጀምረው ስራዎችን ተከፍተው ንግዶች ተጀምረው የተከሰተው ዳሜጅ ተስተካክሎ እንደ ሀገር ሰላም ቀጥሎ በሰላምና በፍቅር እንድንኖር ነው።
ሌላው በላስ ቬጋስ ነዋሪ የሆኑት አስተያየት ሰጪ አቶ ጅግሳ ስጢፋኖስ ይባላሉ። ፌዴራል መንግስትና ህወሓት የሰሜን ኢትዮጵያን ግጭት በዘላቂነት ለማቆም የደረሰበት ስምምነት የሚደነቅ ነው ሲሉ አስተያየታቸውን አጋርተውናል።
አመሰግናለሁ አቶ ፍሬው ለዚህ ደስ ለመሰጠኝ። ጦርነት ሁላችንም እንደምናውቀው አውዳሚ ነው። የጦርነት ትንሽና ትልቅም የለውም። እንኳን ለእኛ ለደሃገ ይቅርና አሜሪካን ለዩሮፕም ጦርነት ጠቃሚ እንዳልሆነ ከጦርነት በኋላ የሚደረጉ ችግሮችና የምናያቸው የኑሮ መወደድ ሁሉም ነገር ከጦርነት ጋር የተያያዘ ነገር ነው። ትልቅ እንኳን ኢኮኖሚ ያላቸው ሀገሮች ጦርነት ምን ያህል እንደሚጎዳቸው ይታወቀ ነው። እንደ ማንኛውም ሰላም ወዳድ ሰው እውነት ስለ ዲቴይሉ መቼም ፖለቲከኞችና እንትን ያሉት ሊያውቁ ይችላሉ። ብዙ ዲቴይል ውስጥ ገብቼም ለመናገርም ብዙም አላነበብኩትም። ግን እንደ ማንኛውም ሰላም ወዳድ ኢትዮጵያዊ ይሄ ነገር በጣም ደስ ብሎኛል። በእውነቱ ሁለቱም ወገኖች ጠረጴዛ ዙሪያ ላይ ቁጭ ብለው ይህን ጦርነት አውዳሚ መሆኑን ተገንዝበው ምንም እንኳን ብዙ ሰው ቢያልቅም ብዙ ንብረት ቢጠፋም የብዙ ሰው ቤትም ቢጎሳቆልም መቼም ምስላት ለይት ለማለት ነው እና ይሄ ነገር እዚህ ደረጃ መድረሳቸው ደስ የሚል ነገር ነው። ሌላው አሁን እኔ በጣም ኮንሰርን የሚያደርገኝ ምንድን ነው ከሁለቱም ወገን የሁለቱም ደጋፊ የተባለው ሁሉም በዚህም በኢትዮጵያ በኩልም ባለው በህወሓትም በኩል ባሉት እንትን ውስጥ ሰላም ድርድሩ ከተደረገ በኋላ ይሄ አሁን አንዳንድ የመበሻሸቅ እንደዚህ ይሄ ተደርጓል የፖለቲከኞች እርስ በርሳቸው የሚያደርጉት ነገር እሱ በተለይ በሚዲያ በአሁኑ ሰዓት የሚዲያ ዘመን ነው እና ይሄ አንዳንድ ሰዎች ገንዘብ ለመስራት የሚጠቀሙበት ሰውን እንደገና እርስ በርስ ማጣላት እና ያ ነገር ትንሽ ይቀር እና ድርድሩም ላይ ያለ ይመስለኛል መሰለኝ ሁለቱም ወገኖች ትንሽ ቶን ዳውን እንዲያደርጉ ምናምን የተነገራቸው ይመስለኛል። እና ያ ነገር ቢታሰብበት እኔ በተለይ እሱ ነው የምለው። ምክንያቱም ይህ እርስ በርስ ብሽሽቁ ምክንያቱም አይተነዋል በዚህ በሁለት ዓመት ውስጥ ምን ያህል ብዙ ነገር እንደተደረገ። ስለዚህ ይሄ ነገር ነው እኔ ትንሽ ኮንሰርን የሚያደርገኝ። በተረፈ በእውነቱ መቼም እግዚአብሔር ልመናችን ሰምቶ የጦርነት እንዲቆም መደረጉና መስማማታቸው ደስ ይለኛል።
ተከታዩ አስተያየት ሰጪ አቶ ዮናታን ይባላሉ። የቬጋስ ነዋሪ ናቸው።
አመሰግናለሁ ፍሬው። ፍቅር በመውለዱ በጣም ደስ ብሎኛል። ምክንያቱም ባለፈው ሁለት ዓመት ከሞላ ጎደል የጦርነት የሁላችንም ቤት አንኳኩቷል። በዛም ይሁን በዚህ ሁላችንም የገፈቱ ተቃማሽ ሆነናል። ብዙዎቻችን የምናውቃቸው በቅርብ የምናውቃቸው የትግራይ ተወላጆች ሰዎችም በአዲስ አበባም ያሉትም በዚህ ነገር ምን ያህል እንደተጎዱ እናውቃለን። ኮሚኒኬሽን እስከማጣት በዚህ በጦርነቱ ምክንያት ደግሞ የኑሮ ውድነቱ ምናምኑ ብዙውን ነገር ቀምሰነዋል፣ ተገፍተነዋል። ግን ይሄ ሁሉ አሁን አልቆ ፍቅር መውገዱ በጣም ደስ ብሎኛል። እንደገና ደግሞ ወደፊት ከአሁን በኋላ ባለው ጊዜ ደግሞ ወደፊት ስንመለከት ደግሞ ሰላም ይሆናል፣ ሰላም እየመጣ ነው ብለን መናገራችን እና መሰንበያችን ሁሉ ነገር የመጣ ማወቁ ራሱ ለአእምሮ ሰላም ማግኘቱ ራሱ በጣም ደስ የሚል ነገር ነው እና ይሄ በመሆኑ በጣም ደስ ብሎኛል።
የጦርነት አስከፊ ገጽታው በሰላማዊ ሰዎች ላይ የሚያስከትለው እልቂት፣ ስደት፣ መፈናቀል፣ ረሃብና ጥማት፣ የተለያዩ ሰብአዊ መብት ጥሰቶች እንደዚሁም የመሰረተ ልማት ውድመት በጥቅሉ የሚጠቀሱ ሲሆን ሁለቱም ወገኖች ጦርነቱን ለማቆም የደረሱበት ስምምነት ያስደሰታቸው መሆኑን በቬጋስ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ በሰጡት አስተያየት ገልጾልኛል። ለአሜሪካ ድምጽ ፍሬው ብሸት ነኝ ላስ ቬጋስ።
ወገኔ ከሁለት አስርት ዓመታት በላይ ኢትዮጵያን ቤተሰቦችን በትምህርት በጤናና በመጠለያ ቅርቦ ትረገድ ሲደግፍ የቆየ የትውልደ ኢትዮጵያውያን ተቋም ነው። መቀመጫውን በሰሜን አሜሪካ ያደረገው ተቋም ከሰሞኑ 22ኛ ዓመቱን በተለያዩ ዝግጅቶች አክብሯል። ዝግጅቱን ታድመን ከአዘጋጆቹ ጋር ተጫውተናል። ይህ በርከት ያሉ ትውልደ ኢትዮጵያውያን አመት ጠብቀው ከሚታደሙባቸው የሰባይነት ምሽቶች መካከል አንዱ ነው። የዚህ ልዩ መርሃ ግብር አዘጋጅ ከሰሞኑ 22 ዓመቱን የደፈነው ወገኔ የኢትዮጵያውያን ፋውንዴሽን ነው። የዛሬው ምሽት የርህራሄ ምሽት ተብሎ ተሰይሟል። ለምን ይሄ ስያሜ ተሰጠው? የተቋሙ አጋር መስራችና ኃላፊ ሚሚለገሰ
ይሄንን የርህራሄ መንፈስ ያልነው ርህራሄ ለኢትዮጵያውያን አዲስ ነገር አይደለም። ርህራሄ ከትውልድ ወደ ትውልድ የመጣ አቅም ያጡ ኢትዮጵያውያን ሁሌ ሌላውን ሲደግፉ ሲረዱ የኖሩ ናቸው። አዲስ አይደለም። ግን አሁን ደግሞ በርገጠመን ቀውስ ላይ ሰውም ልቦናው እንዲሰበሰብ ለሁሉም ነገር ልቡ ክፍት ሆኖ አስተሳሰቡ ሰፋ ብሎ መንፈሱን አረጋግቶ በቅንነት መረዳት ያለበትን ሰው እንዳይረሳ እንዲረዳ ልቡን እንዲከፍት ነው የርህራሄ ምሽት ያልነው። ምክንያቱም እኛም ያቅማችንን ስናደርግ ተስፋ ላጡት እንባቸውን እናብስበት ህይወት ቆርጠው አለ አይደለም። በህይወት ጫና ባለም ዙሪያ ነው ለነገሩ ህይወት የከበደው ለነሱ ብቻ አይደለም። ግን ዝቅተኛ ህይወት ውስጥ ያሉ ደግሞ ዘመዶቻችን ወገኖቻችን ከዛ እንዴት ይላቀቁ የሚለው የሁሉም ሰው ርብርብሽ ያስፈልጋል።
በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያውያን ከሀገራቸው ጋር በሰባዊነት ጥሪ በማስተሳሰር ረገድ ስሙ በተደጋጋሚ ይነሳል። ወገኔ የኢትዮጵያውያን ፋውንዴሽን ከመስራቾቹ መካከል አንዷ በአሁኑ ሰዓት ደግሞ የተቋሙ የክንጉኖሽ ዘርፍ ኃላፊ የሆነችው ቀለም ወርቅ ማም ወገኔ የብዙሃንን ህይወት በመልካም ለመቀየር ያደረጋቸውን ጥረቶች ታስታውሳለች።
በጣም ብዙ ቤተሰቦች አንስተናል። ብዙዎች ተምረው በጣም ጥሩ ቦታ ከዶክተር፣ አስተማሪ፣ ሎየር፣ ነርስ፣ ሶሻል ወርከር አፍርተናል። ያልተሳየ ነው። አንዳንድም ያመለጡን አሉ። ግን አብዛኛው ጥሩ ቦታ ደርሷልና ብዙዎቹ ከስር ከኮተኮትካቸውና ጥሩ መንገድ ካሳየሃቸው ያንን የፖቨርቲ ሳይክል የመስበር ችሎታ አለን እና ያንን በማድረጋችን ወገኔ በጣም በጣም ሰክሰስፉል ነን። ልክ ተመልሰን ስናየው ከመንገድ አንስተህ ከሱቅ ደረቴ አንስተህ ዶክተር፣ ሎየር ማድረግ ቀላል ነገር አይደለም እና ይሄ ለኛ ትልቅ አኮምፕሊሽመንት ነው። ልጆቹንም ደግሞ ልክ እንደ ራሳችን ልጆች ነው የምናያቸው። ልክ ልጆቻችን ትልቅ ደረጃ እንደደረሱልን ነው የምናየው እና በጣም እንዲሁ ይሄን ያክል የኢትዮጵያን ችግር ቀርፈናል ማለት አልችልም። ግን የተቻለንን በአቅማችን 100% ሰጥተን ብዙ ቤተሰብ ላይ ለውጥ አምጥተናል።
የወገኔ ፋውንዴሽን ባዘጋጀው የርህራሄ ምሽት ላይ ተቋሙ በአመት ውስጥ ያሳካቸውን ክንውኖች ለታዳሚዎች አቅርቧል። በሰባይ መርሃ ግብሮች ተጠቃሚ የሆኑ ቤተሰቦች ምስክርነት ተሰምተዋል። ይህ ምሽት ያለፈው ስኬት ብቻ የተወራበት አይደለም፣ የመጪ ዘመን የመደጋገፍ ግቦችም ይፋ ተደርገውበታል። ቀለም ወርቅ ማም በድጋሚ
በዛሬው ዕለት አክቹአሊ በጣም ማድረግ የምንፈልገው ወደ ከ30 የሚበልጡ አዲስ ቤተሰቦች ግለሰቦች ሳይሆኑ ቤተሰቦች አንስተናል እና ለነሱ ስፖንሰር ብናገኝ ለኛ ትልቅ አኮምፕሊሽመንት ነው። እነዚህ ቤተሰቦች በጣም የተቸገሩ የኑሮ ሰቆቃ ያዛቸው ልጆቻቸውን ማሳደግ የከበዳቸው በጣም በቃ ጨለማ የሆነባቸውን ቤተሰቦች ብርሃን ማሳየት ነው የዛሬ ፍላጎታችን እና አም ሹር ደግሞ ሰክሰስፉል ሆነን ለነዚህ ቤተሰቦች ስፖንሰር አግኝተን አንስተናቸው ልጆቻቸውን አስተምረን ጥሩ ቦታ እንደምናደርሳቸው ምንም ጥርጥር የለኝም።
ያለፉት 2 አመታት በኢትዮጵያም ሆነ በመላለም ላይ ፈተና ይደቀኑ ነበሩ። ይህ ፈተና ከሁለት አስርት አመታት በላይ ኢትዮጵያውያንን በማስተሳሰር በትምህርት በተሻለ መጠለያ አቅርቦትና ድህነት ቅነሳ ዙሪያ የተቻለውን ርብርብ ሲያደርግ ለቆየው ተቋምም ተጨማሪ ኃላፊነቶችን እንደተወ የተቋሙ ኃላፊ ሚሚለገሰ ትናገራለች።
እኛ ወገኔ በውጭ ባለውም ውስጥ ባለውም እምነት መግዛታችን ነው። አቅም የገንዘብ አቅም ወይ ሀብት ያለው ድርጅት ሆኖ አይደለም። ግን አክብሮት ያለው እዚህም ያለውን ኢትዮጵያዊ አክብሮ እዛም ያለ የተጎዳ ወገናችንን አክብሮ ያለ ነውና ይሄ ጫና ሲመጣ ሁላችንም ያገባናል፣ ያገር ጉዳይ ነው። የኔ ማንነት መግለጫ ኢትዮጵያ ናት እና ኢትዮጵያ ስትደማ እኔም ደማለሁ። እሱን በሚመለከት ያቅማችንን ባለን ባጀት ቤተሰቦች እያስተዳደርን፣ ግን እሱም ደግሞ አይበቃም ዝም ማለት የለብንም ብለን መድኃኒቶች እያሰባሰብን በብዙ ቮለንቲሮች ልከን ግጭቱ በተጋጋለ ጊዜ የተለያዩ ሆስፒታሎች እንዲደርስ፣ ዊልቸሮች እንዲደርሱ፣ አፋር አካባቢ ለፈራረሱ ቤቶች ደግሞ ትልቅ ስራ በሚሰሩ በወይዘሮ አስቴር በኩል የተወሰነ እገዛ እንዲደረግ ያንን ከመንገዳችን ወጥተን የሀገር ጉዳይ ነው የሁላችን እናት አንድ ናት እና እሷ ላይ ለመድረስ ያደረግነው ትንሽ ለየት ያለ ጫና ነው፣ ግን ለሁሉም የመጣ ስለሆነ በጋራ እንወጣዋለን እየተወጣ ነውም ነው እንላለን።
በተለይ ኢትዮጵያውያንን የሚመለከቱ ተቋማትና ማህበራት ከአንደኛው ዓመት ወደ አንደኛው ለመሸጋገር በእጅጉ ሲቸገሩ በሚታዩበት ሰሜን አሜሪካ ሴቶች በአብይ አመራር ሰጭነት የሚሳተፉበት የወገኔ ተቋም 22 ዓመታትን ማሳለፍ ችሏል። የተቋሙ ተጽዕኖ ፈጣሪነትና ጥንካሬ ምንጩ በመስራቾቹ መካከል ያለው መናበብና መግባባት እንደሆነ የነገረችን ደግሞ ከመስራቾች መካከል አንዷ የሆነችው የተቋሙ የልማት ጉዳይ ኃላፊ ኤልሳቤት አፈሳ ናት።
አንደኛ ነገር ስንጀምር ጓደኛሞች፣ የልጅነት ጓደኛሞች ነን የጀመርነው እና በጣም እንተዋወቃለን። ድክመታችን እናውቃለን። ምን ጥሩ ነገር እንደምንሰራ እናውቃለን። ደግሞ ሁልጊዜ ተቻችለንም ነው። ከህፃንነት ጀምረን ያለ ሂደት ሁልጊዜ ማን ምን እንደሚሰራ እናውቃለን እና በቃ በፍቅር በመረዳዳት በመቻቻል ስለኖርን ምንም ነገር የሚያዳግተን ነገር የለም እንደዛ ለማድረግ። አሁንም ደግሞ የጨመርናቸውም ሰዎች አብረው ያሉትም እንደዚሁ አብረውን በሂደት ያገኘናቸው ሰዎች በጣም ጥሩ ሜምበሮች ናቸው። ስለዚህ አንዳንድ መሰናክሎች ቢገጥሙንም ወዲያው በቃ እኔ ይበልጣል ትበልጭ። ዋናው ደግሞ አላማችን የኔና የሌላ ሰው መጋጨት ሳይሆን አላማችን ምንድን ነው። ለነገሩ ተጋጭተናል። ሁልጊዜ በመነጋገር እናምናለን፣ በመቻቻል እናምናለን። ሁልጊዜ አላማችን ያንደኛውን አንደኛውን እንከተላለን ማለት አይደለም፣ ግን ለማስተማመን ይሄ ትክክል ካልሆነ እንደዚህ ብናደርገው እያለን ሰላም መንገድ ለመፍጠር ሁልጊዜ የምንሞክረው። እግዚአብሔር ይመስገን ደግሞ በሙሉ በጣም ወርቅ የሆኑ አብሮ መጓዝ ይችላል።
ወገኔ ኢትዮጵያ ውስጥ ለሚያደርጋቸው ቤተሰብ ተኮር መርሃ ግብሮች ድጋፍ የሚያገኘው በዋነኝነት በውጭ ሀገራት ከሚገኙ ትውልድ ኢትዮጵያውያን ነው። የዲያስፖራው ድጋፍና ክትትል ለተቋሙ ጉልበት እንደሆነ ኤልሳቤት ታውሳለች።
ያለ እነሱማ እኛ ምንድን ነን? እኛ እዚህ ያለ ነው እንደው መሳሪያ ሆነን ነው እንጂ ሁልጊዜ ከነሱ በሚመጣው ገንዘብ፣ በሚመጣው እርዳታ፣ በሚመጣው ፍቅር፣ በሚመጣው ምክር ሁሉ ነገር በሰው ላይ ነው የተመሰረተው። አንደኛ የኛ ድርጅት ትንሽ ለየት የሚያደርገው በእኛው ሰው ላይ ተመሰረተ ነው። ሌላ እርዳታ አይደለም እንጠብቀው፣ ከሌላ ሀገር ዜጋ አይደለም እንጠብቀው። እኛ ራሳችን ለራሳችን እንደምንበቃ የምናሳይበት ነው ብለን ነው የተነሳነው። ኢትዮጵያዊ እኮ አይተባበርም፣ ኢትዮጵያዊ እኮ እንዲህ ነው ምናምን የሚሉ ነገሮችን ከህሊናችን እንድናወጣ። ኢትዮጵያዊ ደፍነት ይተባበራል። ኢትዮጵያዊ ልቡን አንድ ላይ ካደረገ ምንም የሚያግደው ነገር የለም። ድር ቢያብር አንበሳ ያስር እንደምንለው እኛ ተባብረን ይህንን ነገር ምሳሌ ናት። እቺ ትንሽ ጠብታ ናት ህይወት ላይ ግን ትልቅ ምሳሌ ነው። የኛ ሰው ካመነብን ከተባበር አብረን እንል። ብዙ ሰዎች አሉ ጥሩ ጥሩ ስራ ያላቸው ጥሩ ጥሩ ልብ ያላቸው ብዙ ነገር ሊያደርጉ የሚችሉ ነገር ግን ሁሉም በየቤቱ ለማረጋችን ብቻው ትብብር ያስፈልጋል፣ ቅንብር ያስፈልጋል። ስለዚህ እኛ እንደ መሳሪያ ለማቀነባበር ነው እዚህ ያለ ነው እና እነዚህ ሰዎች ከልብ ያመሰግናቸዋለሁ ለምታደርጉት ነገር፣ ለምትመክሩ፣ ለሚተባበሩት ሰዎች ሁሉ ኃይለኛ ምስጋና ማቅረብ ፈልጋለሁ። በእኔና በቦርድ ሜምበሮች እንዲሁም በወገኔ ቤተሰቦች ስም ሆኜ ከፍ ያለ ምስጋና ላቀርብላቸው እወዳለሁ።
ወገኔ በዘረጋቸው መርሃ ግብሮች ውስጥ ትውልደ ኢትዮጵያውያን ታዳጊዎችን በተለያዩ ዘርፎች ያሳትፋል። በዚህ ምሽትም ለቀጣይ ዘመን ክንውኖች የሚሆን ገንዘብ ማሰባሰብን ጨምሮ በተለያዩ እንቅስቃሴዎች ውስጥ ተሳታፊ የሆኑ ታዳጊዎች ምስጋና ቀርቦላቸዋል። የወገኔ የርህራሄ ምሽት ከመጠናቀቁ በፊት ተጨማሪ የገቢ ማሰባሰቢያ ዝግጅቶች፣ የማስገንዘቢያ አፍታዎችና አዝናኝ ትርኢቶችም ተከናውነውበታል። ለአሜሪካ ድምፅ ለተጠናቀረው ዘገባ ሀብታሙ ስዩም ዋሽንግተን ዲሲ። Thank you. አድማጮቻችን በምሽቱ ያዝነላችሁ ዝግጅቶች እነዚህ ነበሩ። አብራችሁን ስለቆያችሁ በእጅጉ እናመሰግናለን። ከድምጽ መሐንዲሳችን ንጉሱ ታምሬና ከለዙ ዋና አዘጋጅ ቆንጅታዬ ጋር በመሆን ሀብታሙ ዝዩም Thank you.